ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
አዳሪ ተመርቶች የሰጠ ተግባር ላይ ብዙ ልምድ እንዲኖራቸውና የሚያድግ ባህሪ እንዲኖራቸው አውድ ለመፍጠር ብዙ የስልጣና ዘርፎች አሉ።
የሰማችሁት ክሮቤል ታምራትን ነው። በሐመረ ብርሃን የብራና መጽሐፍ ስራ ድርጅት አጋር መስራችና እደ ጥበበኛ ነው። ድርጅቱ ከሰሞኑ ስላቀረበው የብራና ውጤቶች አውደ ርዕይ በምሽቱ ያጫውተናል። ሌሎች ጉዳዮችም የተካተቱበትን መሰናደው ሀብታሙ ስዩም መራለው፣ ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። ጋቢና ቪኦኤ ከአሜሪካ ድምጽ የሚተላለፉ ወጣቶች ላይ ያነጣጠረ መርሃ ግብር ነው። ቀዳሚው መሰናዷችን ጥንታዊው የብራና መጽሐፍ ዝግጅት ጥበብ ለአዲሱ ትውልድ ለማስተዋወቅ ስላለመው አንድ አውደ ርዕይ ይነግረናል። ከሰሞኑ በአዲስ አበባ የተከናወነውን አውደ ርዕይ ያሰናዳው ሐመረ ብርሃን የብራና መጽሐፍ ስራ ድርጅት ነው። ከአዘጋጆችና ጎብኚዎች ጋር ያደረግነው ቆይታ በመቀጠል ይደመጣል።
ከሰሞኑ አዲስ አበባ ፒያሳ አሮጌው ፖስታ ቤት ቅጽር ግቢ እግር ጥሎት የሚከሰት እንግዳ ቢኖር ከጥንታዊ የኢትዮጵያን እደ ጥበብ ትሩፋቶች መካከል አንዱ ስለሆነው የብራና መጽሐፍት አዘገጃጀት አይን ከፋሽ ትዕይንት የመመልከት እድል ያገኛል።
ከፍየል ቆዳ ማዘጋጀት ጀምሮ ስዕሉን፣ ሐረጋቱን፣ ድጎሳውን፣ ማይደሩን ጨምሮ ሙሉውን የብራና መጽሐፍት ዝግጅትን እንዲሁም በተጓዳኝ የሚሰራቸውን የቅርጻ ቅርጽ ከተለያዩ ማዕድናት የሚሰሩ ከነሐስ፣ ከብር፣ ከወርቅ፣ ከመዳብ የሚሰሩ ብራዎችን፣ ጌጣጌጦችን፣ መስቀሎችን፣ የተለያዩ ቅርጽ ያላቸውን መሳሪያዎች፣ ተግባረ እዱንና ሙሉ ምርቱን ደግሞ ሁሉም እንግዶቻችን ለማቅረብ የአባቶቻችን ጥበብ እንዲህ እንደነበረ ትውልዱም ደግሞ በገቢር ሲታወነው እንዲመለከቱ ሳይ የአውደ ርዕይ ነው የተዘጋጀው።
የሰማነው ኪሮቤል ታምራትን ነው። ኪሮቤል ወደ ቀድሞ ነገር እንመለስ የተሰኘውን ልዩ አውደ ርዕይ ያሰናዳው ሐመረ ብርሃን የብራና መጽሐፍ ድርጅት መስራቾች መካከል አንዱ የእደ ጥበብ ባለሙያ ነው። ድርጅቱ የዛሬ 4 ዓመት ከተቋቋመ ወዲህ በዘርፉ አዲሱ ትውልድ ሊቀስማቸው የሚገቡ እውቀቶችና ልምዶችን ሲያጋራ መሰንበቱን ያወሳል።
በዋናነት በሐመረ ብርሃን የብራና መጽሐፍ ስራ ድርጅት ውስጥ ያሉ ክፍሎች አሉ። የመጀመሪያው ክፍል እንደ አንድ የህትመት መጽሐፎች የሚያዘጋጅ ክፍል ነው። ሁለተኛው የቅዱሳን ስዕላት ወይም የስዕላት ክፍል ነው። በጥቅሉ ብራና ስዕላቶች የሚያዘጋጅ በበሬ በፍየል ቆዳ የሚያዘጋጅ ክፍል ነው። ሶስተኛው ክፍል የቆዳ ዘርፍ ነው። ቆዳውን በሙሉ ለሁሉም የበሬም የፍየልም ቆዳዎችን የሚያዘጋጅ የሚያቀርብ ክፍል ነው። አራተኛ የማዕድናት ማንጠሪያ ክፍል ነው። ቅድም እንደ በርኩት ማከት ላይ ማዳት የሚሰሩ ነገሮችን ይሰራል። አምስተኛው ትምህርትና ስልጠና ክፍል ነው። ትምህርትና ስልጠና ክፍሉ ቋሚ ከ5 ዓመት እስከ 15 ዓመት ያሉ ልጆችን ያማከለ የአዳር መርሃ ግብር ወይም ቋሚ ሰመር ካምፕ ስልጠና አለው። አብዛኛው የተግባር እድሜ ተመስጦ የሚፈልግ ከልጅነት ጀምሮ እያደገ የሚመጣ መሆኑን በመረዳት ሌሎች እሱን ከሚፈልጋቸው ትምህርቶች ጋር አንድ ላይ በማዳበል አዳሪ ትምህርቶች እየሰጠ ተግባር ላይ ብዙ ልምድ እንዲኖራቸውና የሚያድግ ባህሪ እንዲኖራቸው አውድ መፍጠር ብዙ የስልጠና ዘርፎች አሉት።
የብራና ላይ ጽሑፎችና ስዕሎች ጥበብ ከሞላ ጎደል በቀደሙት ዘመናት አሻራነቱ ይወሳል። የአሁኑ ዘመን ያፈራቸው ዘመነኛ የህትመት አማራጮች ብሎም የዲጂታል ዘዴዎች በተበራከቱበት ሁኔታ ግን ስለ ጥንታዊው እደ ጥበብ አሁንኛ ፋይዳ ጥያቄ የሚያነሱ ይኖራሉ። ኪሮቤል ለዚህ መልስ አለው።
ያው ለትውልዱ አንደኛ ውስጣዊ ትርጉም አለው። የማይታይ የማይገለጥ ሊሆን ይችላል። በዋናነት ይሄ የአባቶቻችን ጥበብ ነው። ብዙዎቻችን በአንድም ሆነ በሌላ መንገድ የዘነጋ ነው፣ የተው ነው፣ የጣል ነው። ነገር ግን የምናውቀው አባቶቻችን በስርዓት አስቀምጠውት ለክተው ሰፍረው መድበው ያስቀመጡት በሰዓቱ በጊዜያቸው በጣም ውጤታማ የነበሩበት ታሪክ የሰሩበት ነገር ግን እኛ በተለይ ያለፉት በቅርብ ጊዜያት ያለፉት ትውልዶች ቅድም እንዳልኩት በተለያየ ምክንያቶች ለተግባር ለሚሰሩ ሰዎች የተለያየ ስም በመስጠት ይሄ ስራ ከኛ እንዲርቅ እንዲወጣ ሌሎች ዓለም ላይ ያሉ ሰዎች ሲሰሩት ትልቅ ስራ እንደሆነ እኛ ስንሰራው ግን ስም የሚያሰጥ ክፉ ስም የሚያስነሳ እንዲሆን ብዙ የተሰሩ ነገሮች ነበሩ። በዋናነት ይህንን ግን ትውልዱ አውቆ አሁን ካለው የስራ አጥነት መንፈስ ወጥቶ የአባቶቹ ሙያ መስራት እንደሚችል አሁንም መልሶ ታሪክ መጻፍን የታየበትና የተረዳበት ይመስለኛል።
አማራ ብርሃን የብራና መጻፍ ስራ ድርጅት ወጣቶች እየጠፋ መጥቷል ስለተባለው ሀገር በቀል እደ ጥበብ በቂ ዕውቀት እንዲጨብጡ የትምህርት መርሃ ግብሮችን ከዘረጋ ሰንባብቷል። ተማሪዎችን እየተቀበለም ያስተምራል። ሃና ሰለሞን በመርሃ ግብሩ ውስጥ ከተቃቀፉ ተማሪዎች መካከል አንዷ ናት። የድጎሳና ሀረግ ስዕል ተማሪ ሆነችው ሃና የድርጅቱ የመገናኛ ብዙሃን ክፍል ባልደረባም ናት።
አንደኛ እንግዲህ ተማሪ ለመሆን የመረጥኩበት ምክንያት የአባቶቻችን ጥበብ የቤተክርስቲያናችንን ጥበብ እየጠፋ ስለሆነ እኔም እንደ አንድ ትውልድ ተምሬ ለወደፊት ለሚቀጥለው ትውልድ ለማስተላለፍ እችል ዘንድ ለዛ ነው የመረጥኩት አንደኛ። ሁለተኛ ደግሞ ረቂቅ ስለሆነ ሰውን ልጅም የሚፈዋሽ ስለሆነ በዛ መንገድ ውስጥ መግባት ስለፈለግኩኝ ነው።
ሃና እሷን የመሰሉ ወጣቶች ዘመን የተሻገረውን እደ ጥበብ ቢማሩ ያተርፉበታል የምትለውን ታጋራለች።
እሺ፣ በመጀመሪያ ይሄ እንደዚህ አይነት ነገር እንዲስፋፋ ወጣቱ የአባቶችን ጥበብ ማወቅ አለበት ብዬ አስባለሁ። ሁን ወረቀቱ እንደምናውቀው ቶሎ የሚበላሽ ነው፣ ቶሎ የሚቀዳደድም ነውና በዛ ምክንያት ታሪክንም ሆነ መንፈሳዊ ታሪኮችን ለማስቀመጥ ብራና ማወቃችን ብራና መጻፋችን ይጠቅመናል። አሁን በሚቀጥለው ትውልድ ትክክለኛ የኛን የራሳችንን እውነተኛ ታሪክና እውነተኛ ጥበብ ለማስተላለፍ በዚህ መንገድ ወጣቱ መሰማራት አለበት ብዬ አስባለሁ።
አማራ ብርሃን የብራና መጽሐፍ ስራ ድርጅት ያስተናደው አውደ ርዕይ ከመጋቢት 1 እስከ 7 2013 ዓመተ ምህረት የዘለቀ ነበረ። አዘጋጆች ከጠበቁት በላይ ምላሽ ማግኘታቸውን ይናገራሉ። ከጎብኚዎች መካከል አንዱ የሆነው ዳግማዊ እውነቱ አውደ ርዕዩን ከተመለከተ በኋላ የተሰማውን አጋርቶኛል።
ከመጀመሪያው ጀምሬ ሁሉንም ተፋለፍ ያልኩ ለመከታተል ሞክሬያለሁ እና የፈጠረብኝ ነገር ያው ብዙ ጥያቄ ነበረ ውስጤ ነበረ እሱን መልስ አግኝቼበታለሁ። በተለይ ስዕላቶቹ ላይ፣ ቀለማቶቹ ላይ እንደገና አንዳንድ መስቀሉ እንዴት እንደሚሰራ፣ ቅርጻቅርጾቹ፣ እነዚህ ባህሎቻችን እየጠፉ ነበረ ሀገራችን ላይ እና የተለያዩ ገዳማትም የመዞር አጋጣሚ አለኝ እና አብዛኞቹ ነገር ከውጭ በሚመጡ ስዕላት እንደዚህ ቅርጻቅርጽ እየተቀየሩ ነው እና ያ ባህላችንን እያጣ ነው ያለ ነው እና ሁሌ ቁጭት ይፈጥርብኝ ነበረ። እዚህ መጥቼ ይህን ፕሮግራም በመመልከቴ በማየቴ ድጋሚ ይሄ ነገር እንደ አዲስ በቃ እንዲነሳሳ ልጆች ያደረጉት ነገር በጣም ከፍተኛ እንትን እንዳለው ለመረዳት ይቻላል።
ሐመረ ብርሃን የብራና መጽሐፍት ስራ ድርጅት በተመሰረተ በጥቂት ዓመታት ውስጥ የፈጠረውን መነቃቃት ለማስፋፋት የተለያዩ ቅዶችን መሰነቁን ሰምተናል። ማሰልጠኛ ተቋሙን ለማጠናከርና ጅምሮቹን ለመቋጨት የሚያስችሉ ዓለም አቀፍ የገቢ ማሰባሰብ ስራዎችን ጨምሮ ደጋፊ መርሃ ግብሮች መዘርጋታቸውን ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም። ጋቢና ቪኦኤ ከጥር 24 2015 ዓመተ ምህረት ጀምሮ በሌላ አማራጭ ይከሰታል። ባዱ ራዲዮና ቴሌቪዥን ከመላ ዓለም የተገኙ የወጣቶችን ስኬት፣ የየለት ተግዳሮቶችን የሚመለከቱ ትኩስ መሰናዶዎች ይቀርቡበታል። የወጣቶችን ሐሳብ፣ ህልምና ስጋት ካለ ገደብ የሚያስተናግዱ መድረኮች ተካተውበታል። የመዝናኛውን ዓለም የፍንደቃውን ገጽ የሚዳስሱ አፍታዎችም የጋቢና ቪኦኤ አካል ናቸው። ዘውትር ከምሽቱ 2 ሰዓት ጀምሮ ከመደበኞቹ የአሜሪካ ድምጽ መገኛ አውታሮች በተጨማሪ ባህዱ ራዲዮና ቴሌቪዥን ተከታተሉን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁ በእጅጉ ደስ ብሎናል። በመቀጠልም ያለው ዝግጅት ወደ ኪነጥበቡ ዓለም ይመልሰናል። ሳሊ አለማዩ ቢራቱ ከሰሞኑ የደመና ዜማ የተሰኙ የስዕል ስብስቦቹን በፈንድቃ የበዓል ማዕከል አስመርቋል። አለማየሁ በአዲስ አበባ ዩኒቨርሲቲ አለ የስነ ጥበብ ትምህርት ቤት የተማረ ሲሆን ዘመንኛ ከሚባሉ ሰዓሊያን ተርታም የሚመደብ ነው። ከሙሉ ጊዜ ስቱዲዮ ሰዓሊነቱ ጎን ለጎን በኮተቤ የትምህርት ዩኒቨርሲቲ ውስጥም በስዕል ጥበብ መምህርነት ይሰራል። ኤደን ገረመው ከሳሊ አለማየሁ ጋር ያደረገችው ቆይታ ሳሊው ስራውንና ራሱን ከሚያስተዋውቅበት ይጀምራል።
በጣም አመሰግናለሁ። ሳሊ እና መምህር ነኝ። ስሜ አለማየሁ ቢራቱ ይባላል። እንግዲህ በዚህ ጊዜ ነው ስዕል ላይ የቆየሁት። ወደ 15 ዓመታት ያህል ስዕል ላይ ቆይቻለሁ። በጣም ወደው ሙያ ነው። ይህን ይመስላል እንግዲህ ስለ ራሴ።
ሳሊና መምህርም ጭምር ነህ። ወደዛ ከመምጣታችን በፊት ግን አዲስ አበባ ዩኒቨርሲቲ የስነ ጥበብ ትምህርት ቤት ለመግባትህ ለመንደርደርህ መነሻ የሆነህ ነገር ምንድን ነው?
በጣም ይገርመኛል። ምንድን ነው አሁን ብዙዎቹ እንግዲህ ጓደኞችን ስለነበሩ ብዙ ሳሊዎች ሌሎቹንም የማወቅ እድል ስላለን ምንድን ነው የሚሉት ከልጅነታቸው ጀምሮ ወይ በጉርብትና በተለያየ መንገድ ሳሊ አካባቢያቸው ላይ ሲኖር የነሱ ተስፋ ነው ያለውን ተሞክሮ ይዘው ነው አርቲስቱ ለመግባት የሰላ ያላቸው ማለት ማሳደግ የሚሞክሩት። እኔ ግን ከዛ በተቃራኒ መስለኛል። ምንም እንደዛ አይነት ፈሰብ የለኝም ማለት የልጅነት ምናምን ከልጅነት የጌት ያዘ አይመስለኝም። ግን ይፍሰበጥ ነው ቤታችን ውስጥ ምግብ ይሰጣል መጠጥ ይሰጣልና ነጋዴው ይመጣል። እንዳጋጣሚ ኮተቤ አካባቢ ስለነበርኩ የኮሌጅ ተማሪዎች ሊመጡ ይችላል ጠላም አለ እዛ ውስጥ ነው ያደኩት ለረጅም ጊዜ። ስለዚህ ይገባል እንትኖች እንትን አገኛለሁ ወርባለሁ ሂውመር አለው እና በጣም ደስ ደስ የሚሉ ነገሮች ሰምተና እንደሱ ነገሮች ካልወድ እንግዲህ ሊፈሰው ላይ ተስፍ ነው ወይ ደግሞ አርቱ ጋር ስለጠፋ የሚባለው ነገር ላይ በጣም እንደወድ እሱ ተስፍ ነው አድጎብ ይገኛል አልወጣም እንጂ የነዛ ሁሉ ጥቅ ነው ይያስባል። ከዛ በኋላ ነው ልክ ወደ ፕሪፓራቶሪ ወደሚለው ኮንሰርት ነው ከመጣም በኋላ ነው ወደዚህ ሶስት ያደረኩት።
እስቲ ያንተን የአሳሳል ዘይቤ እንዴት ትገልጸዋል? እንዲሁም ደግሞ ምን አይነት መልእክቶችን ነው በስዕሎች ለማስተላለፍ የምትሞክረው?
አንዳንዴ ሳብጀክት ማተር ይወስነዋል። አሁን የምሰራው ስራ እሱ ወደሚገፈኝ ነው የሚሄደው እንጂ እኔ ይሄኛውን አሳሳል ይዣለሁና በዚህ አሳሳል ውስጥ እየከተትኩት ይዣለሁ ሄደም ሳብጀክት ማተር ነው ሊድ የሚያደርገኝ ብዙ ጊዜ። አንዳንዴ የዶን የሰፍንተኛ ክፍለ ዘመን የኢምፕሬሽንስ ቴክኒክ እንግዲህ በዚህ በኮንተምፖራሪ ዘመንም እሱኛውን አሳሳል ትንሽ ልጠቀም ይችላል ሞደርን ይሆንና ቪንቴጅ ነው ከዛኛው ጋር ሊመሳሰል የሚችል ይሆናል። አሁን ላይ የመጣሁበት ደግሞ ሱሪያሊስት የሚመስል አይነት ስሜት ይፈጥራል ይህል ማለት ነው የሚመስል ማለት ነው። በእንደዚህ አይነት መካከል ውስጥ ግን ያው ኦልሞስት አሁን እዚህ ዘመን ላይ ያለ ሳሊ ሲስል ኮንተምፖራሪ አርቲስት ነው የሚባል ኢንኮንተምፖራሪ አርቲስት ነው ብዬ አስባለሁ።
ወደ መምህርነት ውስጥ እንዴት መጣ?
መምህርነቱ እንዳጋጣሚ ሆኖ በዚህ የስነጥበብ ዘርፍ ላይ ጀመሪያ ብዙ ሰው የለም ነበር። አሁን ትንሽ የበዛ መጣ እንጂ ከዛ ፊት ቦታዎች ነበሩ ክፍት ቦታዎች ነበሩና ጊዜ ያላቸው ለምሳሌ ሁለት ቀን ሶስት ቀን ብታስተምሪ ወይ ግማሽ ቀን ብታስተምሪ ሌሎቹ ቀን ደግሞ ስቱዲዮ የመስራት እድል ስለነበረ ማስተማሩ ባይተርፍ ራሱ አርት ስለሆነ ሌላ አዲስ ኤክስፒሪየንስ ሼር ማድረግ አይነት ስለሆነብኝ እሱኛውን እድል ተጠቀምኩት እንጂ የአስተማሪነት ሀሳብን ምንም ሊሆን አያውቅም ነበረ። ግን ሳስተምሮ አዋሳ ነው የሄድኩት። አዋሳ መምህራን ኮሌጅ ነበር የገባሁት እና ኤስቴቲክስ የሚባል ዲፓርትመንት ነበር ስነ ጥበብ ሙዚቃና ስፖርት እና ስዕሉን ወይ ደግሞ ስነ ጥበብ ፓርት እኔ እሱን ኮርስ ነበር እዛ ውስጥ ብዙ ኮርሶች አሉ እነሱን ኮርሶች ሰጥ ነበረ። አዋሳ አንድ አራት ዓመት ምናምን ቆየሁኝ እና በቃ ከዛ ወደ አዲስ አበባ ተመልሼ መጣሁኝ። እዚህ ከመጣሁኝ በኋላ ስቱዲዮ አርቲስት የሆንኩት ሙሉ ጊዜ ማለት ነው። ከዛ ሙሉ ስቱዲዮ አርቲስት መሆን የሚያገበ የላይፍ ቻሌንጁ ትንሽ ከበድም ስለሚል ምናምን የሚያግዘው ነገር ይፈልግ ስለነበረ ፖስታ ቤት ገባሁኝ አንድ ሁለት ዓመት። ከዛ በኋላ ነው ኮተቤ አሁን ኢንተርናሽናል ዩኒቨርሲቲ ሆነው እዛ ገባሁኝ ማለት ነው። ስለዚህ አሁን ኮተቤ ዩኒቨርሲቲ ነው ኮርስ የምሰጠው። ስገባበትም አሁንም እያስተማርኩኝ የማስተማርን እንትን አይደለም ፊልም አደርገው እንዴት ነው አዲስ ነገር ኢንስፓየር እዛ ጋር ሌላ ነገር አገኛለሁ እና መቀባበል ነው ብዬ ነው የማስበው። እና በዛ መንገድ ነው ወደ መምህርነትን ጎን ለጎን የገባሁት።
አሁን እንግዲህ የደመና ዜማ የተሰኘ አዲስ ኤግዚቢሽን ከፍተሃል። ምንድን ነው የደመና ዜማ? ምን ያህል ስራዎች ነው ያቀረብከው? ሀሳቡ ምንድን ነው? ከርዕሱ ውስጥ ተነስተ ትንሽ አብራራለሁ።
የደመና ዜማ አዲስ እንግዲህ ፈንድቃ ካልቻል ሴንተር የቀረበ ነው። 31 ስዕሎች ናቸው ያቀረብኳት ሰው እዛ ደመና እኔ ጋር እንግዲህ እንደ ሀሳብ ሆኖ መጣ። ዜማ በራሱ የራሱ ነገር አለው አይደለም? ጉሮ አለው ሞቅ ያለም አለው። ደመና አንዳንዴ ላይክ ሀሳብ ይሆንብኛል የሚሄድ የሚመጣ የሚቆም ሚዛን ቢሆናል አይደል የሚወድ ይሆናል። እና አንዳንዴ ደግሞ መከራ ይሆናል አይደል? አሁን ትምህርት ነው ብለን እናስብ የለ አንዳንዴ ከባህር ላይ የሚሆን እንደገና ደግሞ ከአየር ላይ ደስት ምናምን አድርጎ እዛ ይከማችና ሲከብደው ይወዳል አይደል? አንዳንዴ ይህ ደስት ምንድን ነው ከእያንዳንዳችንም ባህር ከእያንዳንዳችን ደስታ እየትንነ ሄዶ ምናልባት እሱ ቢሆን እሱ ይ ማስተዋለው ደምደማ እያልደረሰ ምግብ ላይ እያልከበ ነገር ነው። ስለዚህ እዚሁ ጋር እኛ ጋር ነው ማለት ነው። የእኛ ደስታ ወይ የኛ ሀዘን የኛ ምናምን ነው። እና አንዳንዴ ይቆማል፣ አንዳንዴ ይመጣል። ከእነሱ ጋር ኤክስፔሪንስ አድርግ የነበረው ኢልጄስ ፓርቱን በጣም የገዘፈ ነው። ደመና ላይ ኤልያስ በደመና ያኔ ዘጸአት ላይ ሙሴ ከእስራኤል ህዝቡን ሲያወጣ እስራኤሎችን ሲያወጣ ከግብፅ ወደ አውደ ደመና ና አውደ ሰዓት ቀን ቀን በወደ ደመና ማታ ማታ ደግሞ በአምደ ሰዓት ይኖሩ ነበር ይላልና ልክ ደመናው ሲቆም እዛው ይቆማሉ፣ እዛው ድንኳናቸውን ጥሎ ይኖራሉ። እንዲህ አይነት ኤክስፒሪየንስ አለው የደመናና አንዳንድ ስራዎች ላይ ሙሴን የመናፍቅም ስራዎች አሉ። የመጸለይ ሰዎችም አሉ። እንደዚህ አይነት ስሜቶች አሉ። አንዳንድ ደግሞ ደመናው ባይፈርስ ከባዱ ራህ ለከለላል አይነት ስሜት የሚመጣው ነገር ክልሉን ፕሮጀክት አድርጎናል በሚያስብና ስለሚወደድ ነው እናም ቢይም እሱን አይነት ስሜት ይሰማኛል። አንዳንዴ ደግሞ ደስታ ይሆናል። ክላውድ ዋይተር ፍራስ ሆነ ከም ሊሆን ይችላል። ሁሌ ሀዘን ብቻ አይደለም ነው ጥሩ ነገር እንደሆነ ይችላል ያስባሉና ለዩ ላይ ይሆን ምናምን በቀንዳ ያልክ ግን ያፈለክ ስሜትም አለ። ይሄ ለዩ ላይ ይሆን ኮስ አንዳንዴ ከችግሮቻችን በላይ የመሆን ፍላጎትንም ጎን ለጎን ያሳየኛልና የነዚህ ልምምዶች የነዚህ ስብስቦች ናቸው ደግሞ ነው።
እንዴት ነው የሙሉ ጊዜ ሰዓሊ መሆን አይከብድም ወይ? የስዕል ጥበብን ሄዶ ማድነቅ ሊኖር ይችላል ግን ገስቶ የራስ ማድረግ ባህል ያለ አይመስለኝም እና ከዛ አኳያ የሙሉ ጊዜ ሰዓሊ መሆን ከባድ አይደለም? እንዴት ነው?
በጣም ከባድ ነው። የሚያገር በጣም ከባድ ነው። ትልቁ ቻሌንጅ እሱ ነው ማለት ፍቅሩ ባይኖር መሰጠት ባይኖር ከባድ ሙያ ማለት የስዕል ሙያ ይመስለኛል። ወይ ደግሞ ይሄ ጥበባት ጥበብ ከመጽሑፉም ባዩ ፊልሙም ባዩ ምኑም ባዩ ላይክ ይሄ ጥበባት ጥበብ ላይ ያሉ ነገሮች እንዳለ ትንሽ ከባድ ናቸው። ግን መሰጠትና ፍቅሩ ስላለ ነው ብዬ ነው ማስበው። ለዛ ነው አሁን አስተማሪነቱም ሲመጣ ሌሎች ሰዎችን ጎን ለጎን ሰዓት ሙሉ ለሙሉ ሰዓት የማይወስዱ ሰዎች ሲሆኑ ጎን ለጎን እድል የሚሰጡ ዛሬ ዩኒቨርሲቲ የሪሰርች ታይም ስለሆነ የሚሆንም ስራ አሴ ሪሰርች ብዙ ዴቨሎፕ እናደርጋለን። ተማሪዎቻችን ጋር ስንሄድ ሞተሻለ ነገር ይዘን እንድንቀርብ ያደርገናል።
እንደ መምህርም በጥበብ ውስጥም እንዳለ ሰው ወጣቶች በዚህ ስራ ዘርፍ እንዲበረታቱ ምን መደረግ አለበት ትላለ?
እንደ ትምህርት ፖሊሲ አሁን ኦልሬዲ ገብቷል። ከኬጂ ጀምሮ እስከ 10ኛ ክፍል ማለት ነው። ስጣቱ እንዴት እንደሚወድ አናውቅም እንጂ እዛት ከመሆኑ የተነሳ በቃ የወደድነው ነገር ነው ብዙዎቻችን ማለት በጣም ደስ የሚል ነው። እኔም በጣም የተማማኝ ነገር ነው። ግን አወራረዱ ትንሽ ያስፈራል። አምስት ትምህርት በአንድ ላይ መጥቶ አይነት ሲሆን እንዴት ነው ሁሉንም ማዳረስ ይቻላል? የስነስርዓት መስጠት ይቻላል? እንዴት እንደሆነ እሱን አላውቅም እንጂ በጣም ጥሩ ነገሩ መምጣቱ ነው። ያ ማለት በሆነ መጠን መሰረታዊ የሆኑ ነገሮችን እንዲያገኙበት ያደርጋል ያስባሉ። እሱም አንድ ነገር ነው። ሌላው ግን ምንድነው ሚዲያውም ጥሩ ነው። አሁን እናንተም ኦልሞስት እኔ ጋር መጣችሁ አይደለም? እንግዲህ አሁን ፋናም ኢቢኤስም ሌሎችም ቴሌቪዥኖች ምናምን በደንብ እየሰሩ አይደለም? ሁድሁድ ስዕል ሲታይ ሄደው ያሳያሉ በሚዲያ ሰው ስለማይሄድ ቢያንስ በቴሌቪዥን በሶሻል ሚዲያ ምናምን የመምጣቱ ነገር አዌርነሱን በሆነ መጠን ቅርብ ያደርገዋል ብዬ አስባለሁ። እንደገና ሌሎች ሚዲያዎችን በደንብ ቢጽፉ አይደለ ቢያወሩበት በደንብ ቢዘግቡት ምናምን ለብዙ ሰዎች አዌርነስ መፍጠር ይችላል። ምክንያቱም ይሄ ነው ግን ቤተሰብን ዴቨሎፕ ያደርግ ወጣቶችን በራሳቸው ሰዓት የሆነ ሰዓት ወክል ያደረጉ ሶሻል ሚዲያው ላይ በደንብ ስላለ ማለት ነው ማስታወቂያው እና ይሄዱ ቢያዩ በጣም ኢንከሬጅ ያደርጋል ብዬ አስባለሁ።
እሺ፣ አለማየሁ ቢረቱ ከአሜሪካ ድምጽ ጋር ለነበረ ቆይታ እጅግ አርስቼ አመሰግናለሁ።
እኔም በጣም አመሰግናለሁ።
እረንን እንዲሁም እንግዳዋን አለማየሁ ቢራቱን በእጅጉና መሰግናለን። አሁን ደግሞ ወደ ደቡብ ኢትዮጵያ እናቀናለን። በደቡብ ምዕራብ ኢትዮጵያ የተከሰተው ድርቅ በርካታ ብርቅዬ ዱር እንስሳት በሚኖሩበት ቦረና ብሔራዊ ፓርክ ላይ ጫና መፍጠሩ ተሰምቷል። ከ10 ዓመት በፊት በአምስት አካፋዮች ተለይቶ በተመሰረተው በዚህ ፓርክ ውስጥ የደረሱ የቅርብ ጊዜ ችግሮችን ሊያሳየን ዳዊት ገልሞ ተሰናድቷል። ለመቀጠል ይቀርባል።
የደቡብ ኢትዮጵያ ቦረና ድርቅ በቦረና ፓርክ ውስጥ የሚኖሩ እንስሳትን ህይወት አደጋ ላይ ጥሏል። ከ10 ዓመት በፊት በአምስት አካፋዮች ተለይቶ የተመሰረተው ይህ ፓርክ የሜዳ አህያን ጨምሮ ቁጥራቸው የበዛ የተለያዩ ብርቅዬ እንስሳት ይገኙበታል። የፓርኩ የእንስሳት ጥበቃ ባለሙያ ጉዳና ሰፈሮ ድርቁ በእንስሳቱ ላይ ያስከተለውን ችግር ያብራራሉ።
በዚህ ድርቅ ክፉኛ እየተጎዱ ያሉት የሜዳ አህያ፣ ከርከሮና አጋዘን ናቸው። ምክንያቱም የሚግጡት ሳር የላቸውም፣ የመጠጥ ውሃም የላቸውም። በፓርኩ በድሬ ወረዳና በኬንያ ድንበር አካባቢ የሚኖሩት እንስሳት በጣም ከባድ ጉዳት ነው እየደረሰባቸው ያለው። የሜዳ አህያዋ በጣም የተጎዳችው ግጦሽና ሳር በማጣቷ ነው። እናም በዚህ አይነት ሁኔታ ነው ለጉዳት እየተዳረጉ ያሉት።
ወጣት ሮባዴንግ የቦረና ብሔራዊ ፓርክ አስጎብኚ ነው። ከታህሳስ ወር ወዲህ የሚሞቱት የእንስሳት ቁጥር እየጨመረ መሆኑን ይናገራል።
አፍርታም ሰጂውልት
ካንር በድርቁ ምክንያት የሞቱ 43 የሜዳ አህዮችን መዝግበናል። ነገር ግን እኛ ያልደረስንባቸው በጣም ብዙ ቦታዎች ስላሉ የሞቱት የሜዳ አህያዎች ብዛት ከዚህ በላይ ሊሆን ይችላል።
አሁንም ዝናቡ በጊዜ ካልጣለ ይላል ሮባ። በተለይ በኢትዮጵያና በኬንያ ብቻ ዝርያው እንደሚገኝ የሚነገረውና ግሬቭ ዘብራ በመባል የሚተታወቀው የሜዳ አህያ ቁጥር ሊያሽቆለቁል ይችላል ሲል ስጋቱን ይገልጻል።
ግሬቭ ዘብራ ከሚባለው ዝርያ ብቻ የሞቱ 3 የሜዳ አህዮችን መዝግበናል። እኛ በከፍተኛ ትኩረት ሳርና ውሃ ያቀረብን ያለነው ለዚህ የሜዳ አህያ ዝርያ ነው። ምክንያቱም ዘራቸው ሊጠፋ ከደረሱ ብርቅዬ እንስሳት ውስጥ ነው የሚመደቡት። ይህ ዝርያ በኢትዮጵያና በኬንያ ብቻ የሚገኝ እንደመሆኑ ትኩረት ሰጥተን ነው እየሰራን ያለነው። እንግዲህ የእድል ነገር ሆኖ ከግሬቭ ዘብራ የሜዳ አህያ በቁጥር ጥቂት ነው የሞቱት። ነገር ግን የዝናብ እጥረቱ እንዲህ የሚቀጥል ከሆነ በጣም አስቸጋሪ ነው የሚሆነው።
የፓርኩ ሰራተኞች አሁን የእንስሳቱን ህይወት ለመታደግ ከፍተኛ ጥረት ላይ ቢሆኑም የድጋፍ አቅርቦቱ መጓደል አሳሳቢ ሆኖባቸዋል።
ባይኒ ቢኔስት ፓርክ ቢዩረስ ቦረና ሄጅሮ ብሎኮች ሸራ ነገው
ለአምስቱ የቦረና ብሔራዊ ፓርክ ብሎኮች ውስጥ የሚገኙ እንስሳት በጣም ብዙ ናቸው። ነገር ግን እኛ በትኩረት እየሰራን ያለነው ይህን የግሬቭ ዘብራ ዝርያ የሆነውን የሜዳ አህያ ለመታደግ ነው። አሁን ባለን አቅም በሁሉም የፓርኩ ብሎኮች ውስጥ ያሉትን እንስሳት ማዳረስ አንችልም። እንስሳቱን የመመገብ አቅማችን 2% ቢሆን ነው። እየተሰጠ ያለው ድጋፍ በቂ አይደለም። መንግስትና የሚመለከታቸው አካላት ይህን ሀብት መንከባከብ አለባቸው። ምክንያቱም ይህ ሀብት አንዴ ከጠፋ ተመልሶ የሚተካ አይደለም። ለምሳሌ አሁን ያየሃት ግሬቭ ዘብራ የምትባለዋ የሜዳ አህያ ዝርያ የወለደቻቸው ውርንጭላዎች በጣም ከስተዋል። እናም ድርቁ ከቀጠለ ስለሚጎዱ አሁንም ተጨማሪ ድጋፍ ያስፈልጋል።
አቶ አራርሳ ረጋሳ የኦሮሚያ ደንና የዱር እንስሳት ጥበቃና ልማት ድርጅት ስራ አስፈጻሚ በደቡብ ኦሮሚያ የተከሰተው ድርቅ በእንስሳት ላይ ጉዳት ማድረሱን አረጋግጠዋል። አሁን በቦረና ፓርክ ለሚገኙ እንስሳት እየተሰጠ ያለው ድጋፍ በቂ አለመሆኑን የገለጹት ኃላፊው በኢትዮጵያና በኬንያ ብቻ ለምትገኘው የሜዳ አህያ ዝርያ ልዩ ጥንቃቄ እያደረግን ነን ብለዋል።
እኛ ትኩረት ሰጥተን ድጋፍ እያደረግን ያለነው ይህች የሜዳ አህያ በምትገኝበት አካባቢ ነው። ምክንያቱም ሁሉንም ቦታ ልናዳርስ አንችልም። ለዚህ ነው የሜዳ አህያዋ መኖሪያ አካባቢ ላይ ያተኮርነው።
አቶ አራርሳ አሁን በአካባቢው የተከሰተው ድርቅ የግሬቭ ዘብራን ቁጥር ሊያመነምን ይችላል እንጂ ዝርያዋን ከምድር ያጠፋል የሚለው ስጋት ጋር የሚደርስ አይደለም ብለዋል።
በተቻለን መጠን እኛ ድጋፍ ሊሰጡ ለሚችሉ አካላት ጥያቄ አቅርበናል። ነገር ግን ድጋፍ የሰጠ አካል በጣም ውስን ነው። ስለዚህ ያን ያህል ድጋፍ አግኝተናል ማለት አንችልም። ነገር ግን አንድ መንግስታዊ ያልሆነ ድርጅት በፓርኩ ውስጥ ያለውን ሁኔታ አይቶ ለሌላ ስራ ያሰበውን ሀብት ወደዚህ በማዞር ሳርና የውሃ ታንከር በማቅረብ ድጋፍ አድርጎልናል። ለወደፊት ይህን ድርቅ ለመቋቋም በመንግስት የተጀመሩ ስራዎችም አሉ። ያው ለዚህ ፓርክ ይጠቅማል ብለን እናምናለን። በተለይም የውሃ አቅርቦት በአካባቢው እንዲሻሻል እየተሰራ ነው። ይህ ፓርክ አዲስ የተቋቋመ ስለሆነ ትልቅ ስራ ይጠብቀናል።
የቦረና ብሔራዊ ፓርክ ከግሬቭ ዘብራ የሜዳ አህያ በተጨማሪ በፓርኩ ብቻ የሚገኙ 3 አይነት ወፎችም በውስጡ የያዘ መሆኑን የፓርኩ ባልደረቦች ለቪኦኤ ተናግረዋል። ለአሜሪካ ድምጽ ገልሙ ዳዊት ከቦረና ብሔራዊ ፓርክ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ጋቢና ቪኦኤ ከአሜሪካ ድምጽ ይከተላል። ቀጣዩ ዘገባ ደግሞ ወደ አውሮፓ ይወስደናል። ህገወጥ አሳ ማስገር ከተደራጁ ወንጀሎች ጋር በቅርበት የተሳሰረ በብዙ ቢሊዮን ዶላር የሚገመት ዓለም አቀፍ ኢንዱስትሪ ነው። የአየር ንብረት ለውጥ የዓለምን ውቅያኖሶች እያሞቀ በሚገኝበት በዚህ ሰዓት ንግዱ ለደህንነት የበለጠ ስጋት ይፈጥራል ሲል አንድ የብሪታንያ ተቋም አመላክቷል። ሄንሪ ሪጅዌል ከለንደን የላከውን ዘገባ እንግዶ ወልድ ያሰማናል።
የጸጥታና የደህንነት ተቋም የሆነው የእንግሊዝ ዘውዳዊ አገልግሎት ተቋም ባወጣው ሪፖርት እንዳለው ህገወጥና ቁጥጥር የማይደረግባቸው አሳስጋሪዎች በአመት 36.4 ቢሊዮን ዶላር ያንቀሳቅሳሉ። ይህም 33% የሚሆነውን የዓለም አሳ ምርት ይሸፍናል። የአየር ንብረት ለውጥ ውቅያኖሱን ባሞቀው መጠን አሳዎቹ ቀዝቃዛ ወደሆነውና ጥልቀት ወዳለው የውሃ አካል ይሸሻሉ። ህገወጥ አሳስጋሪዎችም አሳዎቹን ተከትለው እንደሚሄዱ ይጠበቃል። ሎረን ያንግ ከእንግሊዝ ዘውዳዊ አገልግሎት ተቋም የሚያክሉት አለ።
Chasing those fish stocks as they move. And there's predictions of sea or concern that
አሳዎቹ ከባህሩ ዳርቻ እየራቁ በሄዱ መጠን ሰዎች እየተከተሉ ነው። አሁን ያለውን የውሃ ድንበር ተሻግረው ሊርቁ እንደሚችሉ ትንበያና ስጋት አለ። ህገወጥ አሳስጋሪዎቹ አሳዎቹን ይከተሏቸዋል።
ይህም በተራው በባህር ዳርቻ ያሉና ኑሯቸው ከአሳ ጋር ቁርኝት ያለው ማህበረሰቦች ላይ ተጽዕኖ ያስከትላል። ሎረን ያንግ ይከተላሉ።
As their livelihoods, you know, they become more vulnerable, they may begin
መተዳደሪያቸው ችግር ውስጥ በሚወድቅበት ጊዜ ወደ ህገወጥ አሳስጋሪነት ሊሸጋገሩና ወደ ወንጀል ድርጊቶች ሊገቡ ይችላሉ። ካደንዛዦች ህገወጥ ሰዎች ሽግግርና ሰዎችን በስራ ላይ መበደል ከመሰሉ ሌሎች ወንጀሎችም ጋር ግንኙነት ይኖረዋል።
በርካታ ሀገራት የባህር ድንበራቸውን ለመጠበቅ አቅም የላቸውም። በአፍሪካና ደቡብ አሜሪካ በባህር ዳርቻ የሚኖሩ ማህበረሰቦች እንደሚሉት እንደ ቻይና ካሉ ሀገራት የሚመጡና በከፍተኛ ደረጃ አሳን የሚሰበስቡ መርከቦች ክምችቱን በመሸርሸር ላይ ናቸው። በካሜሩን የሚኖረው አሳ አስጋሪው አልፍሬድ ስለደረሰባቸው ችግር ይናገራል።
When the Chinese were not here, at least if a fisherman go to the sea, he can at least have
ቻይናውያን አስጋሪዎች ከመምጣታቸው በፊት አንድ አሳ አጥማጅ በቀን ጥሩ የሚባል የአሳ መጠን ይሰበስብ ነበር። አሁን ግን ለኛ አሳ አጥማጆች ጥሩ ጊዜ አይደለም። ሁኔታዎች ከብደዋል።
ቻይና መርከቦቿ ህገወጥ ስራ ላይ መሰማራታቸውን ትክዳለች። የአሜሪካው የባህር ድንበር ጠባቂ ዘብ እንደሚለው በእንደ አውሮፓውያን አቆጣጠር 2021 ህገወጥ አሳስጋሪዎች የባህር ላይ ዘራፊዎችን በመተካት ከፍተኛ የደህንነት ስጋት ጋርጠዋል። በእንግሊዝ የወጣው ሪፖርት እየሞቀ ያለው የደቡብ ቻይና ባህር የሽኩቻ መድረክ መሆኑን ጠቁሟል። አሳ የሚስተገሩባቸው የባህር አካላትና የውሃ ድንበሮች የውዝግብ እንዲሁም የትጥቅ ግጭት መንስኤ ሆነዋል ብሏል ሪፖርቱ። ሎረን ያንግ ይህን ያስረዳሉ።
Many relate to the China's commitment to the 9-dash line, which is its country's sort of self-declared kind of maritime boundary. And that is
ብዙዎች ቻይና የውሃ ድንበር ብላ የሰየመችውን ከማክበር ጋር ያገናኙታል። ቻይናውያኑ ድንበሩን በታጣቂ ሚሊሻ ያስጠብቃሉ። ይህ ከብዙ ነገሮች ጋር ይያያዛል። ቀድሞንም ያለውን ውጥረት የአየር ንብረት ለውጡ እንደሚያባብሰው ይጠበቃል። ትንበያዎች እንደሚያሳዩት የአየር ንብረት ለውጥ ችግር አባባሽ መሆኑን ነው።
የውቅያኖስ ሳፍቶችን በዘላቂነት ለመጠቀምና የተጠበቁ የውሃ አካላትን ለመመስረት ያለመ ዓለም አቀፍ ስምምነት ከሁለት ሳምንት በፊት በተባበሩት መንግስታት ድርጅት ተፈርሟል። ሎረን ያንግ ስምምነቱን ተግባራዊ የማድረግ አስፈላጊነትን ያስረዳሉ።
በአየር ንብረት ለውጥ ሳቢያ በውቅያኖስ ላይ የሚመጣውን ችግር ለመከላከል የምናደርገው ጥረት መልካም ቢሆንም ስምምነቶች ተግባራዊ መሆናቸውን ለመቆጣጠር ያለንን አቅም ማጎልበት አለብን።
መንግስታትና ዓለም አቀፍ አካላት ህገወጥ አሳ አስጋሪዎችን እንዲከላከሉና የውሃ ድንበራቸውን እንዲቆጣጠሩ እንዲሁም ህገወጥ አሳስጋሪዎች ለአጠቃላይ ወንጀል መበራከት ያላቸውን አስተዋጽኦ በማጤን ቁጥጥር እንዲያደርጉ በእንግሊዝ የወጣው ሪፖርት ጥሪ አድርጓል።
አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም የሳምንት ማገባደጅ ይሁንላችሁ። መልካም ምሽት።